የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 4 2011 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን። አብራችሁን ስለሆናችሁ ቀድመን እናመሰግናለን።
ወደ ቀዳሚው ዘገባችንን እናስተዋውቃችሁ። የፌደራል ጠቅላይ አቃቢ ሕግ በከባድ የሙስና ወንጀልና የሽብር ጥቃት ለመፈጸም ሲዘጋጁ ነበር ያላቸውን ግለሰቦች በቁጥጥር ስር ማዋሉን አስታወቀ።
ካለው 23 ሚሊዮን 738 ሚሊዮን የአሜሪካን ዶላር ጉዳት ድረስ ከማድረጋቸው በላይ የዳቦ ዱቄት ተጠረጠ ተከስቶ በመንግስትና በህዝብ ላይ ከፍተኛ ጉዳት እንዲደርስ አድርጓል የሚል ነው አንደኛው በዚህ ተቋም ላይ ተጣራው።
ጠቅላይ አቃቢ ሕግ ብርሃኑ ጸጋይ ናቸው ዛሬ መግለጫ ሰጥተዋል። በሙሉ ዘገባ እንመለስበታለን።
ኢትዮጵያውያን ስለ ሩዋንዳ ጭፍጨፋ ምን ይላሉ?
አንዱን ብሄር ከአንዱ ብሄር ማጋጨት ፖለቲካ አጀንዳ ለማድረግ የሚጥሩ የፖለቲካ ድርጅቶች ናቸው የበዙት እንጂ ለሀገር አንድነት የሚያስቡ በጣም ጥቂቶች ናቸው ስለዚህ እነዚህ ፖለቲካ ፓርቲዎችንም ህዝብ ይብቃችሁ ማለት አለበት። እነሱም ራሳቸውን ዞር ብሎ ማየት አለባቸው። ሀገር ከሌለ እነሱም እንደማይኖሩ ማወቅ አለባቸው ብዬ ገምት።
በመቶ ሺዎች የሚቆጠሩ ሰዎች ያለቁበት የሩዋንዳ ዘርፍጅት 25ኛ ዓመት መታሰቢያን በተመለከተ ኢትዮጵያውያንን አስተያየታቸውን ጠይቀናል። አስተያየታቸውን ቆየት ብለን ሰማለን።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉ። ፕሮግራሙን በመምራት እኔ ጽዮን ግርማና ባልደረባይ ሀብታሙ ስዩም አብረናችሁ ቆያለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና ይቀጥላል።
አቀርላሉ ዓለም አቀፍ ዜናዎችን በድጋሚ ተመልሰን መተናል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በደቡባዊው የሀገሪቱ ድንበር አጥር ለመገንባት ያላቸውን እቅድ ያልደገፏቸውን ዲሞክራቶች ለመበቀል ብለው የመንግስት መስሪያ ቤቶችን ድንበር ላይ የታሰሩ የውጭ ሀገር ሰዎችን ወስዳችሁ ህጋዊ ፈቃድ የሌላቸውን ፍልሰተኞችን የሚሸሽጉትን ከተሞች ውስጥ ልቀቋቸው የሚል ሐሳብ አቅርበው እንደነበር ዘገባዎች አመለከቱ። ይህን በቀዳሚነት የዘገበው በዋሽንግተን ፖስት ጋዜጣ እንደሚለው ከሆነ ፕሬዝዳንቱ ስደተኞቹን ወስዳችሁ ልቀቋቸው ያሉት ሁለት ጊዜ ባለፉት ህዳርና የካቲት ወራት ውስጥ እንደሆነ ነው። የዴሞክራቶች ጠንካራ ይዞታ በሆኑ የሀገሪቱ ክፍሎች የሚገኙት ከተሞች የፌደራሉ መንግስት የኢሚግሬሽን ህግ እንዳለ ሆኖ ህጋዊ ፈቃድ የሌላቸው የውጭ ሀገር ሰዎች ወደ መጡበት እንዳይባረሩ ወይም እንዳይከሰሱ በራሳቸው ህግ ይከላከሉላቸዋል። ዋይት ሃውስ ድንበሩ ላይ አጥር ለመገንባት የሚያስፈልገውን ወጪ አንፈቅድም ያሉትን ዲሞክራቶች ለመበቀል የታሰሩ የውጭ ሰዎች ይለቀቁ ካላቸው ከተሞች መካከል የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲን የተመረጡባት ወረዳ ሳን ፍራንሲስኮ እንዳለችበት ነው ጋዜጣ ይዘገበው። ዋይት ሃውስ ይህንን እቅዱን አንድም የሰር ቤቶችን ጥበት ለማቅለል ደግሞም ለዲሞክራቶችም መልእክት ለማስተላለፍ የታሰበ መሆኑን ለኢሚግሬሽን መስሪያ ቤትና ለሀገር ደህንነት መስሪያ ቤት መግለጹን ዘገባው አክሏል። የኢሚግሬሽን ህግና የቀረጥ ህግ አስከባሪው መስሪያ ቤት አይሲ ጠበቆቹ እቅዱን ትክክል ያልሆነ ብለው ውድቅ አድርገውባቸዋል። ሁለቱም መስሪያ ቤቶች እቅዱን ስራ ላይ ለማዋል ሐሳብ እንደሌለበት ለፖስት ጋዜጣ ገልጸዋል።
ኬንያ ውስጥ ታጣቂዎች ሁለት ኩባውያን ዶክተሮችን ጠለፉ። ታጣቂዎቹ ማንዴራ ከተማ ውስጥ የሚሰሩትን ሐኪሞች የጠለፏቸው ለጥበቃ የተመደበላቸውን ፖሊስ በጥይት ከገደሉ በኋላ መሆኑ ታውቋል። የኬንያ ባለስልጣናት ጠላፊዎቹ የሶማሊያው ጽንፈኛ እስላማዊ ቡድን የአልሸባብ አባላት ናቸው ብለው እንደሚጠረጥሩ ገልጸዋል። ኩባውያን የተጠለፉት ሁከት በማያጣው የሶማሊያ ድንበር ግዛት ጋር የሚያዋስነው የሰሜን ምስራቃዊ ኬንያ ክፍለ ሀገር ዋና ከተማ ውስጥ ነው።
ደቡብ ምዕራባዊ ፓኪስታን በሚገኝ ገበያ ላይ ዛሬ አርብ ጠዋት በደረሰ ኃይለኛ የቦምብ ፍንዳታ ቢያንስ 18 ሰዎች ተገደሉ። ሌሎች 48 ሰዎች ደግሞ ቆስለዋል። የፖሊስ ባለስልጣናት እንዳስታወቁት ባሉቺስታን ክፍለ ግዛት ዋና ከተማ ኬታ ውስጥ የሚገኝ መደብር የተደበቀው ቦምብ የፈነዳው በከተማዋ አብዛኞቹ ነዋሪዎች ሺያዎች በሆኑበት ቀበሌ ውስጥ ነው። ከጥቃቱ ሰለባዎች መካከል ሺያ ሙስሊሞች እንደሚገኙበትም ተዘግቧል። የጥቃቱ መነሾን በተመለከተ ምርመራ መጀመራቸውን ባለስልጣናቱ ጨምረው አስታውቀዋል። እስካሁን ጥቃቱን ያደረስኩት እኔ ነኝ ሲል ኃላፊነቱን የወሰደ ወገን የለም። የዛሬው ጥቃት የደረሰበት የከተማዋ ገበያ ካሁን ቀደምም ተመሳሳይ ፍንዳታ በተደጋጋሚ የደረሰበት እንደሆነ በዘገባዎች እየተገለጸ ነው። የፓኪስታን ጠቅላይ ሚኒስትር ኢምራን ኻን የቦምብ ጥቃቱን አውግዘዋል።
የሩሲያ ፍርድ ቤት ታዋቂውን የማህበራዊ መገናኛ አውታር ፌስቡክን በገንዘብ ቀጣ። ፍርድ ቤቱ ቅጣቱን ያስተላለፈው ፌስቡክ የሩሲያውያንን መረጃ ያጠራቀመበትን ቦታ ይፋ ሊያደርግ ባለመፍቀዱ መሆኑን የሩሲያ የዜና አገልግሎት ዘግቧል። በቅጣቱ መሰረት ፌስቡክ 3000 ሩብል ወይንም 47 ዶላር እንዲከፍል ይጠበቃል። የሩሲያ ህግ የማህበራዊ መገናኛ አውታሮች የተጠቃሚዎችን መረጃ ሩሲያ ውስጥ በሚገኝ ቋት እንዲያስቀምጡ ያዛል። ሞስኮ ይህንን ህግዋን ለማስከበር የጀመረችው አዲስ እርምጃ በትናንሽ ገንዘብ አውታሮቹን መቅጣት ከለዚያም ደግሞ አገልግሎታቸውን መዝጋት እየሆነ እንደመጣ ምንጩ አብሮ ጠቅሷል።
አድማጮች ለሰዓቱ ያዝናቸው አጠር ያሉ ዓለም አቀፍ ዜናዎቻችንን እዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። የፌዴራል ጠቅላይ አቃቤ ሕግ በከባድ የሙስና ወንጀልና የሽብር ጥቃት ለመፈጸም ሲዘጋጁ ነበር ያላቸውን ግለሰቦች በቁጥጥር ስር መዋሉን የፌዴራል ጠቅላይ አቃቤ ሕግ አስታውቋል። ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ በዚህ ጉዳይ ላይ ዛሬ መግለጫ የሰጡ ሲሆን የተቋማቱ የስራ ኃላፊዎችና ባለሀብቶችን ጨምሮ 59 ሰዎች በቁጥጥር ስር እንደዋሉ ተናግረዋል።
የቀረበውን ምርመራ እና የተፈጸመውን ከባድ ሙስና ወንጀል በተመለከተ የመጀመሪያው የ400 ሜትሪክ ቶን ስንዴ በተመለከተ ዓለም አቀፍ ጫረታ ነው። ይሄ እና ዓለም አቀፍ ግዢ ነው። ይሄ ግዢ በጥቅም በመመሳጠር በመንግስትን ሀብት ላይ ከፍተኛ ጉዳት እንዲደርስ ነው የተደረገው። የመንግስት ግዢና ንብረት አስተዳደር እና ማስወገድ አገልግሎት እንዲሁም ደግሞ የኢትዮጵያ ንግድ ስራዎች ኮርፖሬሽን ከሚባል ከፍተኛ ተቋሙን የሚመሩት ኃላፊዎች ይሄንን የስንዴ ጫረታ በውጪ ምንዛሪ 94 ሚሊዮን የአሜሪካን ዶላር አቅርቦ የአንድ ተቋም በልዩነት ከዚህ በታች ያቀረበው አቅራቢ ያለ ያለግባብ ወደ 19 ሚሊዮን የአሜሪካን ዶላር ያለግባብ እንዲከፈል አድርጓል ነው። ከዚህም ሌላ ይህ በከፍተኛ ዋጋ ስንዴ የቀረበው ድርጅት ስንዴውን በባህር ማጓጓዝ ያለበት በኢትዮጵያ የመርከብ ድርጅት መጠቀም ሲገባው ከመርከብ ሊገኝ የነበረውን ወደ 4 ሚሊዮን የአሜሪካን ዶላር በአጠቃላይ ወደ 23 ሚሊዮን 738 ሚሊዮን የአሜሪካን ዶላር ጉዳት እንዲደርስ ከማድረጋቸውም በላይ የዳቦ ዱቄት ተጠረጥ ተከስቶ በመንግስትና በህዝብ ላይ ከፍተኛ ጉዳት እንዲደርስ አድርጓል የሚል ነው። አንደኛው በዚህ ተቋም ላይ ተጣራው። ሁለተኛው በዚሁ ተቋም ተጠርጣሪዎች ከሌላ አቅራቢዎች ጋር በመመሳጠር ለተለያዩ መንግስት መስሪያ ቤቶች የሚፈጸም የኮምፒውተር ግዢ ሲፈጸም የቴክኒክ ግምገማ ያለፈን ድርጅት ህገወጥ በሆነ ትእዛዝ ቴክኒክ ግምገማውን ያላለፈውን የንግድ ድርጅት ህገወጥ በሆነ ትእዛዝ እንዲያልፍ አድርጎ በመንግስት ላይ ጉዳት እንዲያደርሱ፣ ሁለተኛ ደግሞ ይሄም ኮምፒውተር ወደ ተቋም ተገብቶ በሚሰራበት ጊዜ ስራው ኢፊሽንት ሊሆን አይችልም። ምክንያቱም የሚፈለገውና የተገዛው የተለያየ መሆኑ ማለት ነው። ሌላው ከግዢ አዋጅና መመሪያ ውጪ በግዢና ንብረት ማስወገድ አገልግሎት የሚፈቀዱ ከተቋማት የሚፈቀዱ የሚቀርቡ ጥያቄዎችን የሚፈቅደው የተቋም ነው። ይሄኛውም አካባቢ በጣም ብዙ አላግባብ የተፈቀዱ ወይ ደግሞ ችግር ያለባቸው መከልከል ሲገባቸው የተፈጸሙ ግዢዎችንና ሌሎች ጥሰቶችን በመርመራው ተካቶ ሁለቱም የመንግስት የግዢና ንብረት አስተዳደርና የኢትዮጵያ ንግድ ስራዎች ኮርፖሬሽን ላይ ምርመራ ተጣርቶ ኃላፊዎቹ መሆን በቁጥጥር ስር ያሉበትና ተጨማሪ ስራዎችን ለመስራት ላይ የምንገኝ ነው። ሁለተኛው የውሃ ስራዎች ኮርፖሬሽን በተመለከተ ነው። ኮንስትራክሽን ኮርፖሬሽን ነው። ምናልባት በአሁኑ አጠራር የውሃ ስራዎች ኮንስትራክሽን ኮርፖሬሽን ነው የሚባለው። በቀድሞ ስሙ የውሃ ስራዎች ለኛ ይሄም በተቋም ውስጥ በተለያዩ የመንግስት የስራ ኃላፊዎች ላይ ተመድቦ መስራት ላይ ይያሉ እርስ በርሳቸው በመሳጠር ተቋሙ የሚመራበት ቦርድ አለው። የቦርዱ ቅርጽ አይኖረው እና ከዛም ፍቃድ የሚገቡትን ጉዳዮች ሳስፈቅዱ የድረት ክንችት ታሳቢ ሳደርጉ ከ58 ሚሊዮን ብር በላይ ያላግባብ የግንባታ ብረት ግዢ እንዲፈጸም ማድረግ በመንግስት ላይ ጉዳት ያደረሰበት ሁኔታ ነው ያለው። እንዲሁም ለተቋሙ ከፍተኛ ክሊኒክ የሚያስፈልጉ መሳሪያዎች እና መድኃኒቶችን ለመግዛት ከ4 ሚሊዮን ብር በላይ ጉዳት ያደረሰበት ሁኔታ ነው ያለው።
ሶፊያ ለመግለጫ የሰጡት ተክላይ አቃቢ ህግ ብርሃኑ ጸጋዬ በሀገሪቱ ላይ ከፍተኛ የሽብር ጥቃት ለመፈጸም ዝግጅት ሲያደርጉ ነበሩ ያላቸውን ቁጥራቸውን ያልጠቀሷቸውን ተጠርጣሪዎች መታሰራቸውን ጨምረው ገልጸዋል። በቁጥጥር ስር የዋሉት እነዚህ ተጠርጣሪዎች ከሌሎች በውጭ ከሚገኙ የሽብር ቡድኖች ጋር ተባብረው ኢትዮጵያ ውስጥ የሽብር ጥቃት የሚፈጸምበትን ቦታና ጊዜ በመለየት ላይ ነበሩ ሲሉም ከሰዋል። ነገር ግን እንዳሰቡት ከፍተኛ ጉዳት ከማድረሳቸው በፊት በቁጥጥር ስር ውለዋል ብለዋል።
ወደ ተከታዩ ዘገባችን እንለፍ። ለሶስት አስርት ዓመታት የገዟት ኦማር አልበሽርን ትላንት የሸኘችው ሱዳን ያስቸኳይ ጊዜ አዋጅ አውጃለች። ሁኔታው ገና ባለየበት በአሁኑ ወቅት የተለያዩ ሀገራት በሱዳን የሚኖሩ ዜጎቻቸው ለችግር እንዳይዳረጉ የተለያዩ እንቅስቃሴዎችን ጀምረዋል። ቀጣዩ የሀብታሙ ስዩም ዘገባ በዚያ የሚኖሩ ኢትዮጵያውያን ከራሞት እና የኢትዮጵያ ኤምባሲ ያደረገ ስላለው ጥረት ነግረናል።
ለወራት የካርቱም አደባባዮችን ያጣበቡት ሱዳናውያን በስተመጨረሻ ኦማር አልበሽርን ከስልጣን ለመውረድ በቅተዋል። አልበሽር ቢሸኙም ግን የሱዳንና የሱዳናውያን ዕጣ ፈንታ ገና የለየለት አይመስልም። አልበሽርን መተካቱን ያስነገረው የጦር ሰራዊቱ የሶስት ወራት አስቸኳይ ጊዜ አውጇል።
ማታ በዚህ አቆጣጠር ማለት ነው ከአስር ሰዓት ጀምሮ እስከ ጠዋቱ 4 ሰዓት ማንኛውም እንቅስቃሴ እንዳይደረግ አዋጁ ዘንግጓል።
በሺዎች የሚቆጠሩ ኢትዮጵያውያን መጠጊያ ባደረጓት ሱዳን ውስጥ የሚኖረው ይህደጎ አባይ አስቸኳይ ጊዜ አዋጁ ክፉ ነገር ይዞብን ይመጣል ብሎ በግሉ አያምንም። በመጥፎ ልቦና የተሞሉ ሰዎች ግን ሁኔታው እንዳይጠቀሙበት መስጋቱ ግን አልቀረም።
እኛ እንደ ስደተኞች እዚህ ስንኖር ዜጋ ባለመሆናችን የተለያዩ ችግሮች ሊደርሱ ይችላሉ። አዋጅ አውጀናል። እንግዲህ እናንተ በዚህ ሰዓት መገኘታችሁ ከሌላ ያያይዙት የሚሞክሩ ኃይሎች ሊኖሩ ይችላሉ። ሁሉም ሱዳናዊ ጥሩ ነው ባንን፣ አንዳንድ ደግሞ ይህን ግርግር ተጠቅመው ብዙ ነገሮችን መዝረፍ የሚመኙ ኃይሎች ሊኖሩ ሊከሰቱ ይችላሉ።
ይህደጎ አባይ ላለፉት 19 ዓመታት በካርቱም ከተማ ኖሯል። እንዲህ ባለው የውጥረት ጊዜም ቢሆን ግን የብዙ ሱዳናውያንን መልካምነት መርሳት አይፈልግም። በዚያ የሚኖሩ ስደተኞች በተለየ ሁኔታ የተጠቁበት አጋጣሚ ባይኖርም እንደ ሀገሬው የተወሰኑ ችግሮችን መጋፈጣቸውን ይጠቅሳል።
በእርግጥ ነው በርካታ የንግድ ሱቆች ተዘግተዋል። እንግዲህ እነሱ ስራቸውን ሳይጀምሩ እኛ ስራ እንጀምራለን፣ ሌላ ነገር እናገኛለን ብሎ ማሰብ ከባድ ነው። በተጨማሪ ሌላ ትልቅ የሚባል ስጋት በእውነቱ የለም።
የአብዮት ማግስት የሚያመጣው ነገር አይታወቅም። ይህን የተረዱ የሚመስሉ የተለያዩ ሀገራት ዜጎቻቸው ወደ ሱዳን እንዳያቀኑ ካቀኑም እንዲጠነቀቁ መክረዋል። ከነዚህ ሀገራት መካከል አንዷ ዩኤስ አሜሪካ ናት። ኢትዮጵያም ካርቱም በሚገኘው ኤምባሲዋ በኩል በዚያ የሚኖሩ ኢትዮጵያንን ለማገዝ እንደተሰናዳች አሳውቃለች።
እኔ ሞሐመድ ቱፋ እባላለሁ። የምሰራው ኢትዮጵያ ኤምባሲ የኮሚኒቲ ወይም የኢትዮጵያኖች በመብት ጥሰትና ችግር የደረሰበትን በዛ ዙሪያ ላይ ነው የምሰራው። ባለው ሁኔታ ዜጎቻችን በቆንጆ ሁኔታ ነው ያሉ። ምንም ችግር የደረሰበት ነገር የለም። በውጪ ኢትዮጵያ ብቻ ሳይሆን የውጪ ዜጋ ላይም ችግር የደረሰ የለም። ኤምባሲው ወደ 17 የሚሆን አደረጃጀት አለው። በዛ ያገኛሉ። ሰሞኑን በዛ ይደዋወላሉ። በመሐላቸው ዋትስአፕ አለ። የተለያየ በኔትወርክ እንገናኛለን።
በፌስቡክ ላይ የተለቀቁ የተወሰኑ የስልክ ቁጥሮችን አይቼ ነበር። በእናንተ ኤምባሲ በኩል የተለቀቁ አውቅ ቁጥሮች ናቸው?
አዎ ትክክል። እሱ የተለቀቀው ከኤምባሲ ነውና ይሄንኚ ደግሞ ኤምባሲ ውስጥ የሚሰሩ ሰራተኞች ናቸው። የተለያዩ ቋንቋ የሚናገሩ በፈለገ ቋንቋ ከመጣ ለማስተናገድ የሚችሉ ሰዎች ናቸው ብለው ነው የተቀመጡት።
ኢትዮጵያውያንን የለየ ጥቃትም ሆነ እርምጃ እስካሁን ድረስ አለመከሰቱን የሚጠቅሱት አቶ መሐመድ ቱፋ በሀገሬው ዘንድ የተለመዱ ተግባሮችን ለመተግበር በሚደረግ ጥረት ውስጥ ግን ለአደጋ መጋለጥ እንዳይመጣ ያሳስባሉ።
በተለይ የሱዳን ሀገር ማለት የሙቀት ሀገር ስለሆነች ሰው ለሊት ነው የሚንቀሳቀሰው። ለሊት ከአራት ሰዓት በኋላ መንቀሳቀስ ክልክል እንደሆነ ከትላንትናው አዋጅ ስለሰማን ይሄንን አውቆ ሰው እንዲንቀሳቀስ፣ ሌላ ደግሞ አንዳንድ ችግር ካለ ወዲያው ኤምባሲ እንዲያሳውቅ ነው የተለጠፈው በኤምባሲው ፔጅ ላይ።
ለአመታት በሱዳን ካርቱም የኖረው ይደጉ አባይም የሁኔታው መጨረሻ እስኪለይ ኢትዮጵያውያን እንቅስቃሴያቸው ላይ የጥንቃቄ ገደብ እንዲጥሉ ይመክራል።
ስራ ባይሄድ ያለችውን ቆጥቦ እየተጠቀመ መንደር ውስጥ ብዙ ችግርም ስለሌለ ከመንደሩ ሳይወጣ ከቤቱ ሳይወጣ ወደ ታላላቅ ዞናዎች ባይሄድ፣ በተለይ ደግሞ ሰልፍና ታላላቅ እንቅስቃሴ ወደሚደረግባቸው መንደሮች ወይም ጎደናዎች ባይሄድ እመክራለሁ።
ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም።
ሀብታሙን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባ ነው የምናልፈው። ተከታዩ ዘገባችን ሰሞኑን በመቶ ሺህ የሚቆጠሩ ሰዎች ያለቁበት የሩዋንዳ የዘር ፍጅት 25ኛ ዓመት መታሰቢያን የተመለከተ ዘገባ ስናስደምጣችሁ ቆይተናል። በዛ በቦታው የነበሩና ከአደጋው የተረፉ ነገር ግን ቤተሰቦቻቸውን ያጡ አሰቃቂ የሆነ ጉዳት የደረሰባቸውን አስደምጠናችኋል። ይህንን ታሪክ መሰረት አድርገን ኢትዮጵያ የሚገኙ ሪፖርተሮቻችን ወደ ተለያየ ቦታ ተዘዋዙረው ምን አስተያየት አላችሁ ሲሉ ጠይቀዋቸዋል። ሙልጌታ አጽባህና ሙክታር ጀማል ያሰባሰቡትን አስተያየት እናስደምጣችሁ።
በአምታምሮ ባላለው አዲስ አበባ ነው የምኖረው። አሁን ከሩዋንዳ መማር የሚገባን የተለያዩ ቤተሰቦች ሩዋንዳ ውስጥ ኖሩት ኢንስታንትሊ ማሰብ ሲገባቸው መጨፋጨፍ ተጀመረ። ብዙ እልቂት ተፈጸመ። እኛ ደግሞ መማር የሚገባል በመከባበር ላይ የተመሰረተ ዲሞክራሲን ለመፍጠር ብሔር ብሔረሰቦች የሚኖሩባት ሀገር ስለሆነ የወደፊት ዕጣ ፈንታችን በመከባበር ያ ሩዋንዳ የተከሰተው ነገር እኛ ጋር እንዳይከሰት በጥንቃቄ ማሄድ አለብን።
አወል ጉታ እባላለሁ። አሰላ ነው የምኖረው። ቀድሞ የሩዋንዳ ዜጎች ይጠነቀቁና በኃላፊነት ቢያልፉት ይሄ ነገር ባልተፈጸመ ነበረ። ስለዚህ ይሄ ነገር ከተፈጸመ ወዲህ አሁን ታሪክ ሆኖ ቁጭት ነው የሚፈጥረው እንጂ ከዛ በኋላ የሚመለስ ያገርም አይመለስም፣ ያ ህዝብም ያ ዜጋም አይመለስም። ስለዚህ እንደኛ አይነት አገር ያሉ አገሮች ደግሞ ከሩዋንዳ መማር አለብን። ብዙ የሚያሳዩ ወደዛ የሚገፋፉ ነገሮች ኤሊት ነን፣ ምሁራኖች ነን፣ ጋዜጠኞች ነን፣ አክቲቪስቶች ነን የሚሉ ሰዎች የሚያሳዩት ሚዲያዎች የሚያሳዩት ምልክቶች በተለይ በሶሻል ሚዲያ አጠቃቀማችን ላይ በጣም ስርዓት ሊበጅለት ይገባል። ከመንግስትም ሆነ ህዝቡም ይሄንን መረዳት አለበት። አክቲቪስቶች በዙ እውቀት ያልታጀበ በማንበብም ሆነ በትምህርት ያልተደራጀ አክቲቪዝም በጣም አደጋ አለ። ፖለቲካ ድርጅቶች ደግሞ አገርን ተቀራምተው ወይንም ከፋፍለው አንዱን ብሄር ከአንዱ ብሄር ማጋጨት ፖለቲካ አጀንዳ ለማድረግ የሚጥሩ የፖለቲካ ድርጅቶች ናቸው የበዙት እንጂ ለሀገር አንድነት የሚያስቡ በጣም ጥቂቶች ናቸው፣ በጣም ጥቂቶች ናቸው። ስለዚህ እነዚህን ፖለቲካ ፓርቲዎችንም ህዝብ ይብቃችሁ ማለት አለበት። እነሱም ራሳቸውን ዞር ብሎ ማየት አለባቸው። አገር ከሌለ እነሱም ስለሚኖሩ ማወቅ አለባቸው ብዬ ገምታለሁ።
ማቴዎስ ገብሬው ትባላለሁ። የአንዳም ኬዝ ብናነሳ የጀመሩት የሚዲያ ተቋማት ነበሩ። እኛ በዚህ ሰዓት በሀገራችን ያለውን ነገር ስናየው ሚዲያዎች ምን ያክል ነው ለግጭት ኮዝ ይሁን ያሉት ወይ መንስኤ ይሁን ያሉት ብለን ብናስብ በተለያየ መንገድ የተለያየ ጥላቻ መልክቶች የሚተላልፉባቸው ሚዲያዎች አሉ። በግላጭም ባንደዝብ ላይ ጄኖሳይድ ያወጁ ሚዲያዎች አሉና እነዚህ ነገሮች ስናይ በጣም አስፈሪ ሁኔታ ላይ የምንገኝ ይመስለኛልና እንደውም ህዝቡ የተሻለ የማህበራዊ ትስስርና ህዝብ ያለውን ትስስር የተሻለ ስለሆነ እንጂ በሚዲያዎቹ ፍጥነትማ በዚህ ሰዓት ተላልቀን ነበር ብዬ ነው ማስበው።
ሰላማዊት ግዴ ይባላለሁ። እኛ እንደ ኢትዮጵያውያን ከዚህ የሩዋንዳ እርስ በርስ ግጭት ወይም እልቂት ምን እንማራው? ሚዲያዎች ምን ያክል የሰውን አይምሮ ቀይረው ወደ አልተፈለገ እልቂት ሊያመሩ እንደሚችሉ ነው። አንዱ ላይ እንዲነሳ ከባድ የሆነ ፕሮፓጋንዳ ሲሰራ ነበርና በዛው ነው የተነሳስተው ይባላልና አሁንም እኛ ማድረግ ያለብን ሚዲያዎች፣ አክቲቪስቶች፣ የመንግስት አካላት እንዲሁም ህብረተሰቡ ያገር ሽማግሌዎች እዚህ ላይ በደንብ ተጠንቅቀው እንዲሰሩ።
አብርሃም ለዝግበላለህ እዚህ መቀለ ከተማ ነው የምኖረው። እነሱ ያደረጉት እንግዲህ ግልጽ ነው። አንዱ የሆነ ስራ ሲያጣ የሆነ ጉዳት ሲደርስበት ወይም የሆነ ነገር ሲያጋጥመው አንዱን ተነስቶ ያኛውን ስለወሰደብህ ነው ስራህን እንትናን ስለሚጠላህ ነው እየተባለ ነው ወደ በሂደት እዛ ጋር ደርሶ እርስ በርሳቸው የተጠፋፉትና የተጨፋጨፉትና በኢትዮጵያም ለበርካታ አመታት እንደዚሁ ይሄን ተመሳሳይ የሆነ ነገር ተደርጓል። እንዲህ የሆነ ነገር ችግር ሲፈጠር ወንዱም እንኳን ሲሞትበት እንትና የሚባል ብሔረሰብ ከዚህ አካባቢ መጣ ሰው ነው የገደለብህ እየተባለ ነው ሁኔታው እንዲባባስ የተደረገው። እዚሁ 3 4 አመት ደግሞ በጣም ይሄን የመጥላላት ሂደት ፍሬ አፍርቶ አሁንም እየሆነ ያለው እያየነው ነውና በሂደቱ ተመሳሳይነት ታይበታል። ውጤቱም ልክ ሩዋንዳው የተፈጸመው አይነት እንዳይፈጸም በጣም በጣም ስጋት አለብኝ ነኝ።
ሚዲያዎች ምን ማድረግ አለባቸው? ከነዚህ አይነት ነገሮች የተሻለ ነገር ለማግኘት ብለን ብናስብ አንድ አቃፊ መሆን አለባቸው። በብሔሮች መካከል ግጭትና ጥላቻን የሚፈጥሩ አይነት መልእክቶችን ከማስተላለፍ መቆጠብ መቻል አለባቸው። በጣም ብዙ ሚዲያዎች እንደዚህ አይነት ነገሮች እያየን ስለሆነ ሌላ ምንድነው አደጋ መቀነስ አለባቸው። እንደሚያስተላልፉት መልእክቶች በህዝቡ ዘንድ የሚፈጥሩት ነገር አለ። ስለዚህ እነዚህ ነገሮች ደግሞ ያው ህዝቡን ወደ ግጭት እየመሩ ስለሆነ ሌላ ምንድነው ሚዲያዎች ምንድነው መፍጠር ያለባቸው? መድረክ መፍጠር አለባቸው። ለውይይት ክፍት መሆን መቻል አለባቸው። አሁን አብዛኞቹ የማህል ሀገር ሚዲያዎች ብናይ በጣም አዲስ አበባ ብቻ ትኩረት ያደረጉ ናቸው። ለምሳሌ የትግራይ ድምጽ ምን ሰማበት ተረጋጋም የለም። በሚታፈኑ ድምጾች መኖር መቻል የለባቸውም። ድምጾች መስተናገድ መቻል አለባቸው። በኃላፊነት መስራት መቻል አለባቸው።
የሚያወሩት እያንዳንዱ የሚያወጡት ቃል ምን ሊያስከትል እንደሚችል በማሰብ ቢያረጉ ወይ ሲሰብኩ ይሆናል ወይ ደግሞ መድረክ ላይ ሲናገሩ አንደኛውን ብሔር ሊያጠቃ በማይችል መልኩ ቢያረጉ እላለሁ። ሚዲያዎች ደግሞ የሚሰሩት ዜና ይሁን የሚሰሩት ሁሉም ኢቨንት ነገር ይሄን ነገር በማሰብ ኮንሲኩዌንሱን በማሰብ ቢያረጉ ጥሩ ይሆናል ብዬ አስባለሁ።
የጥላቻ ወሬ መንዛትና ዘመቻ መደራረግ ተቆጦ በዚህ ሀገር ወይም አብረህ መጥፋት ወይም አብረህ መኖር ነው ብሎ አምኖ አስቦ እርስ በራሱ በተለይ ኤሊት ላይ ያለው ችግር ደግሞ ዋናው የሚመነጨው ችግሩ ከኤሊት ነው። ያኛው ጥላቻ ያበደ ልጅ ምን ማድረግ ስለማይችል ነው። አማራጭም ስለሌለው ነው። ተሰጥቶት ነው፣ ተነግሮት ነው፣ ተጽፎለት ነው፣ እያነበበ እየሰማ እያመነ ያደገው። ስለዚህ አሁን ምንጩ ኤሊቱ ነው። ካን በኢትዮጵያ ያለው ችግር መፍትሄውን ከኤሊቱ መምጣት አለበት ነው። ከኤሊቱ እንዴት ነው መምጣት ያለበት? እርስ በራሱ በሰከነ አእምሮ በሰከነ ሁኔታ መወያየት፣ ስለ አገር ጉዳይ መወያየት፣ የልብ መወያየት።
በኢትዮጵያ የፍትህ ስርዓቱን ለማሻሻል በፌደራል ጠቅላይ ፍርድ ቤትና ጠቅላይ አቃቢ ሕግ የተጀመሩ ስራዎችን የሚያግዝ ፍትህ የተሰኘ አዲስ ፕሮጀክት በኢትዮጵያና በዩናይትድ ስቴትስ መንግስት ይፋ መደረጉ ተሰምቷል። በፕሮጀክቱ አማካኝነት ሁለቱ መንግስታት አዲስ የመተጋገዝ ምዕራፍ እንደከፈቱ የዩናይትድ ስቴትስ ዓለም አቀፍ ተራድኦ መርሃ ግብር ምክትል አስተዳዳሪ ቦኒ ግሌክ ተናግረዋል። መለስካቸው አማሃ ዝርዝር ጉዳዩን ይነግረናል።
ፕሮጀክቱ ይፋ ሲደረግ አዲስ አበባ የሚገኘው የአሜሪካ ኤምባሲ ባሰራጨው የጽሑፍ መግለጫ እንዳመለከተው ፍትህ የተሰኘው ፕሮጀክት ለሁለት ዓመታት የሚዘልቅና 4 ሚሊዮን የአሜሪካ ዶላር ወይንም ከ110 ሚሊዮን ብር ያላነሰ ገንዘብ የሚፈስበት ነው። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ USAID የሚደገፈው ፕሮጀክት የፌዴራል ጠቅላይ አቃቤ ሕግና የፌዴራል ጠቅላይ ፍርድ ቤት በነጻነት የመወሰን ችሎታቸውን ከፍ ያደርገዋል ተብሎ እንደሚጠበቅም ይጠቁማል። የሁለቱን አገሮች ረጅም የትብብር ታሪክ ያወሱት የዩኤስኤአይዲ ምክትል አስተዳዳሪ ሚስ ቦኒ ግሊክ የዛሬው የትብብር ስምምነት የሁለቱ መንግስታት የመተጋገዝ ታሪክ ወደ አዲስ ምዕራፍ የሚያሸጋግር ነው ብለዋል።
Today we're opening a new and positive chapter in that partnership. The United States is committed to working hand-in-hand.
በቆየው የትብብር ታሪካችን ላይ ዛሬ አዲስና አዎንታዊ ምዕራፍ እየከፈትን ነው። ዩናይትድ ስቴትስ ከኢትዮጵያ የህግ ተቋማት ጋር እጅ ለእጅ ተያይዛ ለመስራት ቁርጠኛ ናት። በዚህም ነጻና ፍትሃዊ ምርጫ ለማካሄድ፣ ሰብአዊ መብቶችን የማክበር፣ ዜጎችን የማሳተፍና በይበልጥ የማሳካት አላማዎችን ይጨብጡ ዘንድ እናግዛለን። ዛሬ ይህን ጥረታችንን በጋራ ይፋ ስናደርግ የዳኝነቱን አካል የጠቅላይ አቃቤ ህግ መስሪያ ቤትና ምርጫ ቦርድ የኢትዮጵያን ህዝብ በፍትሃዊነትና በታማኝነት ያገለግሉ ዘንድ ተቋማዊ አቅማቸውን ለማጠናከር የሚረዷቸውን አዳዲስ ህግጋት በጠቅላይ አቃቤ ህግ መስሪያ ቤት ስር በማርቀቅ ለማገዝ ነው።
የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ ማዛ አሸናፊ በበኩላቸው በሀገሪቱ የፌደራል ፍርድ ቤቶች ከሚታዩት ችግሮች መካከል በዚህ ፕሮጀክት አማካይነት ለማቃለል የታሰቡትን ዘርዝረዋል። በተለይም በህግ ማሻሻያ ስራዎች ላይ እንደሚያተኩርም አብራርተዋል።
መጀመሪያ በህግ ማሻሻል በፍርድ ቤት አካባቢ ማሻሻል የሚያስፈልጉን ህጎች አሉ። ለምሳሌ የዳኞች አስተዳደር ጉባኤን የሚመለከተው አዋጅ በበቂ ሁኔታ የዳኞች አስተዳደር ጉባኤን ለማዋቀር የሚረዳ አይደለም። ስለዚህ ያ ህግ ማሻሻል ብቻ አይደለም ሙሉ በሙሉ ወደ መለወጥም ሊሄድ ይችላል። በዛ አካባቢ እርዳታ እናገኛለን። ሌላ በጣም አስፈላጊ የሆነ አዋጅ አለ፣ በአዋጅ 2588 የምንለው። ይሄ አዋጅ የፍርድ ቤት የፌደራል ፍርድ ቤቶችን አወቃቀርና ስልጣን የሚወስን ነው። ይሄ አዋጅን መሻሻል ይኖርበታል። አዋጁ በጣም የቆየ ነው። ትናንሽ ማሻሻያዎች በየጊዜው ተደርገውበታል። አሁን ግን ልናካሄድ ከምንፈልገው ሪፎርም አንጻር መሰረታዊ የሆነ ለውጥ እንዲደረግበት እንፈልጋለን። በዛ ዙሪያ በጥናት ህጉን በማሻሻል እንዲሁም ደግሞ ህዝባዊ ውይይቶችን የማዘጋጀት መድረክ የማዘጋጀት ስራ ይኖረናል። በዛም ይረዱናል።
ወይዘሮ ማዛ በፍርድ ቤቶች የተከማቹ መዝገቦች ጉዳይም ሌላው ችግር እንደሆነ ተክሰዋል። በአሁኑ ጊዜ ለ3000 መዝገቦች ውሳኔ እንደተሰጠ አስታውሰው ይህ አሰራር መሰረታዊ መፍትሄ እንደማያመጣና በዚህ ረገድ መሰረታዊ መፍትሄ የሚያመጡ የአሰራር ዘዴዎችን ተግባራዊ ለማድረግ እንደሚሰራ ተናግረዋል። በዚህ ፕሮጀክት ሌላው ለመስራት የታቀደው ግን ዳኞችን የማጥራት ስራ ነው ብለዋል።
አንዱ ትልቁ ነገርና መስፋት ያለብን ዳኞቻችን ላይ ህዝቡ ከፍተኛ ቅሬታ አለው እንደምታውቁት ነው። በሌላ በኩል ዳኞቻችን ከፍተኛ ትጋት እያደረጉ የሚሰሩ አሉ፣ ከፍተኛ ስራ የሚሰሩ አሉ። ይሄ ይታወቃል። ስለዚህ ችግር አለባቸው የተባሉ ዳኞች በጣም ግልጽ በሆነ ፕሮሰስ ተካሂዶ ይሄ ተለይቶ በችሎታም ይሁን በኢንተግሪቲ ላይ ችግር አለባቸው የሚባሉ ዳኞችን የምንለይበትንም መንገድና ዘዴ ሲስተም ዓለም አቀፍ ደረጃ የተጠበቀ ሲስተም የምንዘረጋበትን መንገድ ላይ በጥናትና በተለያዩ ሁኔታዎች ያግዘናል። ይህ
ፍትህ የተሰኘ ፕሮጀክት ይፋ በተደረገበት ስርዓት ላይ በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር እና የኢትዮጵያው ምክትል ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስም ተገኝተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
Dilam kalleveyin etulishal Sanchi karu deshi Ereshi
እንግዲህ አድማጮቻችን የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ አመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ፣
ጀስቲን በስርጭት ምህንድስናው አብሮን ነበረ። መጀመር ነው የኢዮብ መኮንን ተው ያልሽኝ ተውኩኝ ዘፈንን ተዋችኋለን። ደህና ደሩ።
Radio Nisagala Amerikat.